Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ የካቲት 9 2013 ዓ.ም ተመረጠ። የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው የተለያዩ አስተማሪና አዝናኝ ጥንቅሮችን ይዘን ፕሮግራማችንን ጀምረናል። ከነዚህም መሃል ወጣቶች ስራ ለማግኘት እየገጠሟቸው ባሉ ተግዳሮቶች ዙሪያ የስራ ዕድል ፈጠራ ኮሚሽንን አነጋግረናል።
ከባለፈው ሰኔ ድረስ ያለው ጥናት ተጠንቷል። በአጠቃላይ ወደ 2.5 ሚሊዮን የሚጠጋ የስራ ዕድሎች መክናዋል በኮቪድ-19 ምክንያት።
የስራ ዕድል ፈጠራ ኮሚሽነር የሆኑትን አቶ ንጉሱ ጥላሁንን የሰማችኋቸው ሙሉ በአብይ ዝግጅታችን ይቀርባል።
ለወጣቱና ለሌላው የህብረተሰብ ክፍል የሚጠቅም ነገር ይዞ መጥቷል ወይ የሚለው ጉዳይ መፈተሽ መቻል አለበት በወጣቱ።
ኢትዮጵያ ከአራት ወራት በኋላ በሚታካሄደው 6ኛው ሀገር አቀፍ ምርጫ ውስጥ የወጣቶች ተሳትፎ ምን ይመስላል በሚለው ጉዳይ ላይም ወጣቶችን አወያይተናል። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? ጠቅላይ ሚኒስትር አብይንና የለውጥ አመራሩን የሚደግፉ ትዕይንተ ህዝቦች በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰቦች ዞን ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ የሚደርሰው ግድያና መፈናቀል እንዲቆምም ጠይቀዋል። መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በሀገር ጥፋት ላይ ተሰማርቶ የነበረውን የህወሓት ታጣቂ ቡድን ላይ የተወሰደው ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆጤ ስታዲየም ውስጥ ነበር የተሰባሰቡት። በተጨማሪም በሰልፉ በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት፣ የአማራ ልዩ ኃይልና ሚኒሻ አባላት የህሊና ጸሎት ተደርጎበታል። በደቡብ ወሎ ዞን ኮምቦልቻ ከተማ፣ በኦሮሞ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ፣ አርጡማ ፋርሲና ደዌ ሃርዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውንም ለማወቅ ተችሏል። ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት በይፋ ተናገሩ። ለወረርሽኙ በብዛት መዛመት ነዋሪዎች ከቦታ ቦታ መዘዋወራቸውና ህዝባዊ ስብሰባዎች እየተካሄዱ መሆናቸው ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ ኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወር ጋር ሲነጻጸር በዚህ በየካቲት ወር በ52% እንደጨመረ ገልጸዋል። የሀገሪቱ ባለስልጣናት እንደሚሉት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት በመሆኑ የፖለቲካ ስብሰባዎች ስለሚካሄዱ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት በመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገራቶች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዳይሬክተር፣ ብሪታንያና ደቡብ አፍሪካ የተገኙት አዲስ አይነቶቹ የኮሮና ቫይረስ ዝርያዎች ሶማሊያ ገብተው ሊሆን ይችላልም ብለዋል። አድማጮች ለምሽቱ ያዝንላችሁን ዜናዎች እዚህ ላይ ፈጸምን። ከቀሪ ጋቢና ቤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። አሁን ወደ ቀዳሚው የአብይ ርዕስ እንለፍ። ከአጠቃላይ የህዝብ ብዛቷ ከግማሽ በላይ የሚሆኑትን ወጣቶች በስራ ለማብቃት አልማ የተነሳችው ኢትዮጵያ ህልሟን እውን ያደርግ ዘንድ ከጥቂት ዓመታት ወዲህ የስራ ዕድል ፈጠራ ኮሚሽን አቋቁማለች። ተቋሙን የሚመሩት አቶ ንጉሱ ጥላሁን እንደሚሉት ኮሚሽኑ ባለፉት ጥቂት ዓመታት ወጣቶችን ለስራ ለማብቃት ብዙ ስራዎችን ሰርቷል። መልካም ተግባራትን ማከናውኗል። ይሁንና ዛሬም ድረስ ወጣቶች ስራን የሚመለከቱ ተግዳሮቶች አልተቀረፉም። ከነዚህ ችግሮች መሃል የተወሰኑት ለማንሳትና መተግበር ስለሚገባቸው መፍትሄዎች ለመወያየት ሀብታሙ ስዩም የስራ አድል ኮሚሽነር የሆኑትን አቶ ንጉሱ ጥላሁንን አነጋግሯል። አቶ ንጉሱ አስቀድመው ተቋማቸው ሲሰራቸው ስለሰነበቱት ጉዳዮች ይሄን ይላሉ።
የኮሚሽን ስራ አድል ፈጠራና ስራ አጥነትን አጀንዳዎች በማየት በዚህ ዘርፍ የተሰማሩ የተለያዩ ሚኒስትር መስሪያ ቤቶችን፣ አካላትን፣ የፌደራል ተቋማትንና የክልል ተቋማትን የማስተባበር፣ የማቀናጀት፣ መከታተል፣ የመደገፍና የመቆጣጠር ኃላፊነት በአዋጅ ተሰጥቶ የተቋቋመው። ስለዚህ የስራ አድል አጀንዳ የስራ አጥነት ችግር ጉዳይ ለውጡ አካል የኢኮኖሚው ሪፎርም፣ ማክሮ ኢኮኖሚ ሪፎርሙ አንድ አካል ተደርጎ ነው የሚወሰደው። ይህም መነሻው እንግዲህ በርካታ ወጣቶች ስራ ፈላጊ ናቸው። ከዛም ባሻገር ደግሞ በየአመቱ ከዩኒቨርሲቲዎቻችን፣ ከከፍተኛ ትምህርት ተቋሞቻችን እና ከቴክኒክና ሙያ ኮሌጆቻችን በርካታ ወጣቶች ይመረቃሉ። ስለዚህ ለእነዚህ ወጣቶች የስራ እድል ማመቻቸት ይገባል። በዚህ ረገድ ነው እንግዲህ ስራ እየተሰራ ያለው። የቁልፍ የትኩረት አቅጣጫ ስለሆነም ነው ይህንን የሚያስተባብር ኮሚሽን ተቋቁሞ የማክሮ ኢኮኖሚ አንድ አካልም ተደርጎ ወደ ስራ የተገባው ማለት ነው።
ከአለፈው የፈረንጆቹ ዘመን ጀምሮ የዓለም ፈተና የሆነው የኮሮና ቫይረስ ስርጭት አለ። ኢትዮጵያ ተጨማሪ ስራ እድሎችን ለመፍጠር በምታደርገው ጥረት ላይ ይሄ በሽታ ምን ያክል ተጽዕኖ ፈጥሯል?
በኢትዮጵያ ውስጥ በዚህ በስራ እድል ፈጠራ ረገድ የኮቪድ-19 ወረርሽኝ ከፍተኛ ተጽዕኖ አሳድሯል። ባለፈው አመት እስከ ባለፈው ሰኔ ድረስ ያለው ጥናት ተጠንቷል። በአጠቃላይ ወደ 500,000 የሚጠጋ የስራ እድሎች መክነዋል በኮቪድ-19 ምክንያት። ይህንን ጥናት ያጠናው የስራ እድል ፈጠራ ኮሚሽን ነበረ። ከዛም በመነሳት መንግስት ልዩ ልዩ እርምጃዎችን ወስዷል። ስራ የተገኙ የስራ እድሎች እንዳይመክኑ፣ አዳዲስ የስራ እድል ፈጠራዎችም እንዳይቆሙ ለማድረግ መንግስት በተለያዩ ጊዜ ሲገለጹ የነበሩ ልዩ ልዩ የኢኮኖሚ እርምጃዎችን ወስደዋል። ሰራተኞች እንዳይፈናቀሉ ከስሯቸው የሚያደርጉ ተቋማት ህይወታቸው እንዲቆይና በእጅጉ እንዳይጎዱ ለማድረግ የሚያመርቱ ተቋማት የምርቶቻቸው እንዲቀይሩ፣ ለምሳሌ የአልኮል፣ የሳሙና የመሳሰሉ ምርቶችን የሚያመርቱት ተቋማት እዛው ሳለ ሳኒታይዘር እንዲያመርቱ፣ የጨርቃጨርቅ ፋብሪካዎች ማስክ እና ጓንት የመሳሰሉ ከኮቪድ-19 መከላከል ጋር የተያዙ ምርቶችን እንዲያመርቱ፣ ምርት እንዲቀይሩ፣ ከዛም ባሻገር ደግሞ ሰራተኞች እንዳይበተኑ ለተቋማት ልዩ ልዩ ድጎማዎች፣ የፖሊሲ አቅጣጫ ድጎማዎች ተደርገዋል። ይሁን እንጂ ኮቪድ-19 ያው እንደሚታወቀው አሁንም ተጽዕኖ ቀጥሏል። በሀገር ደረጃ በባለፈው ያለው ተጽዕኖ ተጠንቷል። አሁን ደግሞ አሁን ባለንበት ደረጃ ያው ተጽዕኖ ቀጥሏል ግን ምን ያህል ነው የሚለውን ማጥናት ስለሚገባ ድጋፍ በማድረግ ረገድ ተከታታይ ድጋፍ እየተደረገ ነው። አንደኛ የመንግስት ተቋማት መንግስት የወሰናቸው ውሳኔዎች በመኖራቸው ድጋፍ እያደረጉ ነው። ልዩ ልዩ ጉዳት መቋቋሚያ ውሳኔ ተወስነዋል። ከዛ ባሻገር ደግሞ አውሮፓ ዩኒየን፣ የአውሮፓ ህብረት፣ የአፍሪካ ፈረንሳይ ልማት ባንክ የመሳሰሉ አካላት እንደዚሁ የእንግዲህ ድጋፍ አድርገዋል። የመቋቋሚያ የኮቪድ ሪሌቪንስ የሚባል ፕሮጀክት ነድፈው ይህንን ለመከላከል የተለያዩ የድጋፍ ፕሮጀክቶች ተዘርግተው በእነዚህ ላይ እየተሰራ ነው። ይሁን እንጂ እንደሚታወቀው እንደኛ አይነት ኢኮኖሚው ቶሎ በሚጎዳ እና የኑሮ መሰረቱን ሊያናገር የሚችል ሀገር የኮቪድ-19 ተጽዕኖ ግን ቀላል ነው የሚባል አይደለም። እስካሁን ባለው ሁኔታ ከፍተኛ ጥረት እየተደረገ ነው ይህንን ለመቋቋም። ጉዳቱም ደግሞ በዛው መጠን ቀጥሏል እና ጥንቃቄ እርምጃ እየተወሰደበት እየሄደ ያለ ጉዳይ ነው።
እንግዲህ አቶ ንጉሱ፣ ጥቂት የማይባሉ ወጣቶች የራሳችንን ስራ ለመፍጠር በምንጥር ጊዜ ይገጥሙናል ስለሚሏቸው ችግሮች ጥቂት እናውራ። አድካሚ ቢሮክራሲ፣ የፋይናንስ ድጋፍ እጥረትና ተሰጥኦዎቻችንን የሚያዳብሩ ትምህርትና ስልጠናዎች የሚገኙባቸው የመረጃ ማዕከሎች አናሳነት ከተጠቀሱ ችግሮች መካከል ናቸው። ለእኒህና ለመሰል ጉዳዮች እልባት ለማግኘትስ የእናንተ ኮሚሽን ምን እየሰራ ነው? ምን ስታቅዳችኋል?
እንደሚታወቀው አንደኛው ችግርና ሰሞኑንም ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የሚመሩት የስራ ዕድል ፈጠራ ምክር ቤት ብሔራዊ ምክር ቤት አለ። የተለያዩ የሚመለከታቸው ሚኒስትር መስሪያ ቤቶች እና ክልሎች አባል የሆኑበት በትናንትናው ዕለት ተገምግሟል። በዛ ግምገማም እንደ አንድ ችግር ተደርጎ የተቀመጠውና የሚታወቀውም የስራ ፈላጊ ዜጎችን በፍጥነትና በተቀላጠፈ ሁኔታ በመደገፍ ወደ ስራ እንዲሰማሩ ለማድረግ አንደኛው እንቅፋት ቢሮክራሲ ነው። ይሄንን የሚያስተካክልና የሚያፋጥን አደረጃጀት ዋንኛው ቁልፍ ችግር ተደርጎ ተወስዷል። በትናንትናው ዕለት ተገምግሟል። ከታች እስከ ላይ ያለው የስራ ፈጠራ አደረጃጀት አለመናበብ ይታይበታል፣ አለመቀናጀት ይታይበታል። ይሄንን የሚመሩት ደግሞ ምክር ቤቶች ናቸው። እነዚህ ምክር ቤቶች በክልል ርዕሰ መስተዳድሮች ወይም ደግሞ ምክትል ርዕሰ መስተዳድሮች ነው የሚመሩት። እነዚህ ምክር ቤቶች ዋነኛ ተግባራቸው እንደየክልሉ ባህሪና ሁኔታ እንቅፋቶችን የመፍታት ማነቆችን የመፍታት አንደኛው ቢሮክራሲ ነው። የአሰራር ቅልጥፍና በአገር በቀል ኢኮኖሚው ሪፎርም በተቀመጠው መሰረት የኢዝ ኦፍ ዱዊንግ ቢዝነስ የሚባለው እንዲተገበር ነው። ከዛም ባሻገር ይሄንን የሚመራው ምክር ቤት በቀልጣፋ አገልግሎት የሚሰጥባቸው የአንድ ማዕከል አገልግሎት መስጫ ተቋማት እንዲቋቋሙ፣ እነዚህ እንዲጠናከሩ፣ እንዲሰፉ፣ ተገቢው የፋይናንስ አቅርቦት እንዲኖራቸው፣ የሰው ኃይል አቅርቦት እንዲኖራቸው፣ መሰረተ ልማት እንዲሟላላቸው፣ የቴክኖሎጂ ድጋፍ እንዲደረግላቸው ይፈለጋል። በዚህ ረገድ በጣም የተሳካላቸው ጥቂቶች ቢኖሩም ከፍተኛ ችግር ያለ መሆኑን በመሬት ላይ ገምግመናል። እነዚህን ችግሮች በመፍታት ረገድ ብቻ ሳይሆን ከፋይናንስ አቅርቦት አኳያ አንደኛ የአቅርቦት ችግር አለ፣ ሁለተኛ የቀረበውን ፋይናንስ በተለይም በብድር ያመላለስ ችግር አለ። ስለዚህ የፋይናንስ አቅርቦትና አመላለስ ችግሮች ከአቅርቦትም ከአመለካከትም ከአስተሳሰብም ከክህሎትም ጋር የሚያያዙ ችግሮች ስላሉ እነዚህን ለመፍታት እንቅስቃሴ መደረግ እንዳለበት በጥልቅ ግምገማ ተደርጓል። በትናንትናው ዕለት ክቡር ምክትል ጠቅላይ ሚኒስትሩ ያስቀመጡት አቅጣጫ ይሄ ነው። ያነሳው ችግር ግን ወጣቶቹ የሚያነሱት ችግር ግን ትክክልና የሚታወቅ መፈታትም የሚገባው ያው እንደምናውቀው የቢሮክራሲ ማነቆ የስርዓት መገንባት ስለሆነ የአገልጋይነት ስሜት መገንባት ስለሆነ በአንድ ጊዜ ስርዓት የማይገነባም አመለካከትና ስሜትም በአንድ ጊዜ የማይቀረጽ በመሆኑ የቢሮክራሲያችን ፈተና ነው። ይህንን ፈተና እያለፍን የምንሰራው ስራ ይሆናል ማለት ነው።
ሀብታሙ ስዩም ከስራ ዕድል ፈጠራ ኮሚሽነር አቶ ንጉሱ ጥላሁን ጋር የጀመረው ውይይት አላበቃም። ቀሪው በነገው ምሽት መሰናዶ ይደመጣል። ለዛሬ ለነበራቸው ቆይታ ግን ሁለቱንም እናመሰግናለን። አሁንም እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ኢትዮጵያ ከአራት ወራት በኋላ በመታከይደው 6ኛው ሀገር አቀፍ ምርጫ ውስጥ የወጣቶች ሁለንተናዊ ተሳትፎ ወሳኝ ነው ሲሉ የአሜሪካ ድምጽ ያነጋገራቸው የተለያዩ ክልሎች ውስጥ የሚኖሩ ወጣቶች ገልጸዋል። በአዲስ አበባ ዩኒቨርሲቲ የህግ ምሁር የሆኑት አቶ ቸርነት ሆርዶፋ በበኩላቸው ወጣቶች ምርጫው ከመካሄዱ አስቀድሞ የፓርቲዎች ፖሊሲና ማኒፌስቶ ለማወቅ ባገኙት አጋጣሚ ሁሉ ጥረት ማድረግ አለባቸው ሲሉ መክረዋል። በመጪው ግንቦት ኢትዮጵያ የምታካሂደው ሀገራዊ ምርጫ ላይ የወጣቶች ሚናን በተመለከተ የተለያዩ ክልሎች ውስጥ የሚኖሩ ወጣቶችን ያነጋገረችው ጸሐይ ዳምጠው ናት። ቀጥሎ ይቀርባል።
ወጣት ለሀገሩ መከታ ነው፣ ወጣት አምራች ኃይል ብቻ ሳይሆን የሀገር አለንታ ነው የሚለው የአዋሳ ከተማ ነዋሪ ወጣት ወገን ያየ ነው። የወጣቶች ሁለንተናዊ ተሳትፎ ለሀገር ግንባታ ጉልህ ሚና አለው ሲል ይናገራል። ያለፉት የምርጫ ጊዜያት ወጣቱን ያላሳተፉ እንደመሆናቸው መጠን ወጣቱ መብቱንም ሆነ ግዴታውን ለመተግበር አስቸጋሪ ነበር። ይሁንና አሁን ወጣቱ በራሱ ለመብቱ ዘብ በመቆም ተሳታፊ መሆን አለበት ይላል ወገኔም።
ወጣቱ መንገድ በራሱ ለወጣቱና ለሌላው የህብረተሰብ ክፍል የሚጠቅም ነገር ይዞ መጥቷል ወይ የሚለው ጉዳይ መፈተሽ መቻል አለበት በወጣቱ። በዚህ ሂደት ውስጥ ያንን ፈትሾ ከለየ በኋላ በመርጫው ሂደት በግልጽ ሂደት ቀሪው የህብረተሰብ ክፍል በንቃትና በሰላማዊ መንገድ ሊጠቀመው በሚችለው መንገድ መሳተፍ እንዲችል ማስተማር ግንዛቤ መፍጠር የራሱንም ግንዛቤ ማሳደግ በዚያ ልክ ይተበቀበታል። ትልቁ የቤት ስራ ያለበት ወጣቱ ይችላል። ስለዚህ ይሄ አምራች ዜጋ ነገ ላይ ሀገሩን መጥቀም በሚችል ልክ መሳተፍ እንዲያስችለው መጀመሪያ በመርጫ ቅስቀሳ ሂደት በመርጫው ሰላማዊና ዲሞክራሲያዊነት ላይ በቅድሚያ ራሱን አዌር ማድረግ መቻል አለበት። ከዛ አዌርነስ ካገኘ በኋላ ቀሪው የህብረተሰብ ክፍል ለሀገር የሚጠቅም የመርጫ ሂደት እንዲከወን በማድረግ ረገድ ወጣቱ በግንዛቤ ማስጨበጡ ብቻም አይደለም ምርጫው ሰላማዊ እንዲሆን አላየም ደግሞ ዲሞክራሲያዊ እንዲሆን ብቻ አይደለም የሚያንዳንዱ እንቅስቃሴ ውስጥ ዋነኛ ተሳታፊ ተዋናይ ሆኖ የሚተበቀበት ነገር ሁሉ መወጣት ይገባዋል ብዬ አስባለሁ።
ኢትዮጵያ ለማካሄድ ዝግጅት ላይ ያለችውን ስድስተኛው ሀገራዊ ምርጫ ላይ ወጣቱ ተጠቃሚነቱን ለማረጋገጥ አስቀድሞ ባገኘው አጋጣሚ ሁሉ የፖለቲካ ፓርቲዎች ፖሊሲና ፕሮግራም መፈተሽ አለበት ብሏል።
አሁን ላይ ፖሊሲውን ፕሮግራሙን ስትራቴጂውን በቀጣይ ሊሰራ ያቀደውን ሳናውቅ ምን ዘርጠው አካል ስልጣን ላይ ከመጣ በኋላ ወደ አንድ ሁለት እንካሰላንታው እስከምንገባ ይልቅ ወጣቱ አሁን ላይ የያንዳንዱን ተፎካካሪ ፓርቲ ፖሊሲ ፕሮግራም ስትራቴጂ እቅድ በውል ማወቅ መቻል አለበት። በየዘርፉ ያለው እንደ ሀገራችን ትልቁ ችግር የሆነ ያለው የወጣቶች የስራ አጥነት ጉዳይ ነው። የተማሩም ያልተማሩም ወጣት በሙሉ የስራት ችግር ነው ያለበት። ገጠር በተለይ ዛሬ ላይ አብዛኛው የቤተው ማህበረሰብ የትምህርት ተደራሽነት ችግር ስላለ በርከት ያለ የወጣት ቁጥር ይኖራል ያልተማረ ነው። አዛም ከቤተሰቦቹ መሬት ተጋርቶ ማረፍ የሚችልበት እድል አሁን እየጠበበ ነው የሚገኘው። ስለዚህ ገጠር ያለው ወጣት የመሬት ፖሊሲውን በተገቢው ማወቅ መቻል አለበት። ለጋርሶ የሚባለው ነውና የተማረው ደግሞ በተሻለ ደረጃ ለተማረው የስራ እድል መፍጠር የሚያስችል ፖሊሲ ፕሮግራም እቅድ ያለው የትኛው ነው ብሎ ማወቅ መመርመር መቻል አለበት። ሁሉ በየአካባቢው መጥቶ የሚወዳደረውን ፓርቲ ፕሮግራም ፖሊሲ መርምሮ እያወቀ የሚጠቅመውና የሚበጀውን በቀጣይ በተሻለ የስራ እድል ፈጥሮ ለሀገሪቱ እድገት የራሱን አስተዋጽኦ ማበርከት የሚያስችለውን ስትራቴጂና እቅድ የነደፈው ፓርቲ የትኛው ነው ብሎ ማወቅ የሚያስችልበትን ተነሳሽነት መፍጠር አለበት ከወዲሁ።
ወጣት ተመስገን አብዲሳ ካምቦ እንደገለጸው ወጣቱ ሁሉም በመርጫው የሚሳተፉ የፖለቲካ ፓርቲዎች ለወጣቶች ምን አማራጭ አላቸው የሚለውን ማወቅ ተገቢ ነው ብለዋል።
ወጣቶች ያው የራሳቸው አማራጭ ተቀምጣቸው የስራ እድል እንዲከፈትባቸው ተጠቃሚ ከመንግስትም ጥያቄ አቅርቦ መሳተፍ እንዳለባቸው ለምርጫ መሳተፍ እንዳለባቸው ይገባል። ተቃዋሚ ፓርቲ ነው ከመንግስት ጋርም መወያየት አለባቸው የስራ እንዲከፈትላቸው።
ወጣቱም ሆነ ሌላው የህብረተሰብ ክፍል ለምርጫ ዝግጁ እንዲሆን ግንዛቤ መስጠት አለበት በገለልተኛ አካል የሚለው ደግሞ ወጣት ቤንጃሚን ወንዴ ከባህር ዳር ነው።
አሁን ህብረተሰቡን አዌር ከማድረግ አንጻር ህብረተሰቡ ያለው አሁን ሰው የሚመስለው ብዙ ጊዜ ፓርቲዎችም ራሱ ሚስ አንደርስታንድ የሚያደርጉት የኢትዮጵያ ፌስቡክ ላይ ብቻ አለ ይመስላል። የኢትዮጵያ ሜቢ 10 ሚሊዮን ህዝብ ቢኖር ፌስቡክ የሚጠቀመው 5 ሚሊዮን ቢሆን ነው። እንግዲህ 105 ሚሊዮን ህዝብ ከፌስቡክ ውጭ ነው ማለት ነው። ስለዚህ የግንዛቤ ፈጠራዎች መድረኮች ያስፈልጋሉ። በስራ ግንዛቤ መፍጠር ሌላው ወጣቱ መታወቂያ የሚመረጠው በመታወቂያ ነው። መታወቂያውን ያላደሰ ይኖራል ብዙ ነገር ይኖራል መዘጋጀት አለበት ከወዲሁ። እያንዳንዱ ነገር ወጣቱ ተዘጋጅቶ እኔ መርጨው የሚመረኝ ፓርቲ የሚመርጠው ብሎ የራሱን እድል በራሱ የሚወስንበት ስለሆነ እጅግ በጣም ጥንቃቄ የሚጠይቅ ነው። ነገ የሚጠቅመን ነገ የሚያሻግረን ለልጅ ልጅ የሚሆንን መሰረት የሚጥልን ነገር በራሳችን ወስነን መምረጥ መቻል አለብን እና እንደ መንግስትም እንደ ፓርቲም የግንዛቤ ፈጠራዎች መደረግ አለባቸው። ከገጠሩ ጀምሮ እስከ ከተማው ድረስ ስለ ምርጫው ግንዛቤ መፍጠር ይጠይቃል። ኢቭን ምርጫ ምንድን ነው? ገለልተኛ የሆኑ ሰዎች ይህንን ግንዛቤ መፍጠር አለባቸው ብዬ አምናለሁ።
የአዲስ አበባ ዩኒቨርሲቲ የህግ ምሁር የሆኑት አቶ ቸርነት ኦርዶፋ በበኩላቸው ምርጫ ላይ ወጣቶች የማይተካ ሚና አላቸው ሲሉ ተንትነዋል።
የወጣቶች ሚና ከሁሉም የህብረተሰብ ክፍል የበለጠ ነው ማለት ነው። ይህን ምርጫ በጣም አሳታፊ እንዲሆን በህብረተሰቡን በሚጠቁ አጀንዳዎች ላይ ያተኮረ ምርጫ እንዲደረግ፣ ተቀባይነት ደግሞ የሚኖረው በአብዛኛው የሀገሪቷ ህዝብ ተቀባይነት እንዲኖረው ለማድረግ የእነሱ አስተዋጽኦ ወደር የለውም ማለት ይችላሉ። የህልውና ጉዳይ ነው። ሀገራችን እስከ አሁን ድረስ የህዝባችን ወሳኝነት ተረጋግጦ አያውቅም። ዲሞክራሲ እዚህ ሀገር ውስጥ ስራ ላይ ውሎ አያውቅም። አሁን የሚነድበት መንገድ የህዝባችንን ወሳኝነት ለማረጋገጥ ነው። የህዝቡ ደግሞ ወሳኝነት የሚረጋገጠው አጀንዳዎች በደንብ ውይይት ተደርጎባቸው ግልጽ ሆነው ለሀገር የሚጠቅሙ አጀንዳዎች ተነስተው ለዛ በቂ ዝግጅት ያላቸው ፓርቲዎችም ተለይተው እንዲመረጡ ለማድረግ በየአካባቢው ውይይት እንዲፋፋምና እንዲጋጋል ወጣቶቹ በጣም የማይተካ ሚና ነው ያላቸው። ስለዚህ ውይይቶች በሰፊው በሁሉም ቦታ እንዲደረጉ ማድረግ ይኖርባቸዋል ማለት ነው።
ከምርጫ በፊት ከወጣቶች ይጠበቃሉ ያሉትንም አክለው አብራርቷል። ምሁሩም
መጀመሪያ የሚደግፉትን ፓርቲ ከመለየታቸው በፊት ጥያቄዎቻቸው የእነሱ ነገ ተስፋ በምንድን ነው የሚወሰነው? የእነሱ የስራ እድል መፈጠር አለበት። የሀገር መብት የሚከበርበት ልማት የሚገኝበት ሀገር መሆን አለበት። ስለዚህ የሰብአዊ መብትን የሚያከብር ልማትን የሚያመጣ በዚህ ሀገር ውስጥ የጸጥታ ሰላምን የሚያረጋግጥ አጀንዳ ያላቸው መሆኑን ፓርቲዎቹ በቅድሚያ ማጥናት፣ ፕሮግራማቸውን ማጥናት፣ የምርጫ ማኒፌስቶቸውን ማጥናት፣ ፓርቲዎችን ጠጋ ብሎ መጠየቅ፣ ዝግጅት ማጣራት ይገባቸዋል ማለት በየመድረኩ እየተሳተፉ መሰረታዊ ጥያቄዎች መጠየቅ አለባቸው። ያንን ጠይቀው እነኝን ፓርቲዎቹም ዝግጅት ከፍ ያደርጉታል ማለት ነው። ወጣቶቹ እየተሳተፉ ጥያቄ የሚጠይቁ ከሆነ ፓርቲዎቹም የበለጠ ዝግጅት ሊያደርጉ ይችላሉ። በዚህም ነው እንግዲህ የሀገራችን የሚጠቅም አጀንዳ የምንለየው። እንዲህ ካላደረግን ካልተሳተፍን አጀንዳዎች መለየት አንችልም ማለት ነው። እና ሂደቱ ላይ ሁል ጊዜ መሳተፍ ይኖርባቸዋል። በጣም በከፍተኛ ሁኔታ በተደራጀ ሁኔታ ደግሞ ቢሳተፉ የበለጠ ጠቃሚ ይሆናል።
የአሜሪካ ድምፅ ከተለያዩ ክልሎች ያነጋግራቸው ወጣቶች በምርጫ ሂደት ላይ የወጣቶች ሚና የጎላ በመሆኑ በተቻላቸው ሁሉ ተሳታፊ ለመሆን እና ዴሞክራሲያዊ መብታቸውን በአግባቡ ለመጠቀም እንዲሁም ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። ተከታዩ ዘገባችን አንድ ልዩ ክህሎት ያለው ወጣት የዩኒቨርሲቲ ተማሪ ያስተዋውቀናል። አያና ከበደ ይሰኛል። አያና የ4ኛ ዓመት የኢትዮጵያ አርክቴክቸር እና የከተማ ልማት ዩኒቨርሲቲ የስነ ህንፃ ንድፍ ተማሪ ሲሆን ከቅርብ ጊዜ ወዲህ በማህበራዊ ሚዲያው ላይ በዲጂታል ንድፎቹና ስዕሎቹ ተቀባይነት እያገኘ የመጣ ወጣት ነው። ኤደን ገረመው አያናን ስለ ዩኒቨርሲቲ ቆይታው እንዲሁም ስለ ጥበብ ስራዎቹ አነጋግራው ተከታዩን አሰናድታለች።
አያና ከበደ ተወልዶ ያደገው በሐዋሳ ከተማ ነው። ገና በልጅነቱ ከታላቅ ወንድሙ ጋር በፉክክር የጀመረው የእርሳስ ንድፍ አሁን አድጎ ወደ ዲጂታል ጥበብ ተሸጋግሯል። አያና የጥበብ አጀማመሩን እንዲህ ይገልጻዋል።
በጣም ልሻለሁ ወደ ሰባተኛ ስንተኛ ሲሻለ እና ወንድሙ ያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶች እና ነገር እያመጣ ጊዜ ማፍያ ነው። እሱ የዛን ጊዜ ሞከረ ና እሱም ብቻ እንዳለመሳል አብረን ሳል ወይ ደግሞ በጣም ፉክክር ስለሚመች በቃ እዛ ከሱ ጋር ለመፎካከር ስገባ ነው ትንያልኩት። እሱ እንደ ሆቢና እንደ ጊዜ ማሳለፊያ ብሎ ነው መጀመሪያ የሚሰራው እና እሱ ሆን መስራት አቅማቸው ቶታል እሱ ደስ እያለ ይመጣ ፍቅሩ እየገባኝ በጣም ደስ እያለ ይመጣል። ከዛ በኋላ እየቀጠልኩ ሀይ ስኩልም እየሰራኝ እንጂ እንዲያልኩ የገፋ ከዛ በኋላ እስከ 11ኛ ድረስ ክስት መጥዋላ 11ኛ ክላስ ያው ህይወቴ ላይ ምን አይነት መንገድ እንደሚሄድ እንዳለበት ታስብ እና ስዕልም ስለምወድ በዛ ነው አርክቴክቸር የሚመጣት እና ከልጅነት ጀምሮ ነው ጀመርኩ። በቃ ስዕል የቤት ፎቶዎች እዛ አልበሞች የሚያሰር የሳልኩ ጊዜኝ እንደማጥሰም ስለነበር በዛ ጊዜ እሱም የሳልኩ ሳልኩ የስዕል ክህሎቴን አዳበርሳል።
የአስራ አንደኛ ክፍል ተማሪ ያሉ የትምህርት ቤት መምህራኖቻቸው ስኬታማ መሆን የምትችሉት የምትወዱትን ነገር ስትማሩና እሱ ላይ ጠንክራችሁ ስትሰሩ ነው የሚል ምክር እንደመከሯቸው የሚናገሩ አያና ከዛ ምክር በመነሳት የስነ ህንጻ ትምህርት መምረጡንም ይናገራል። ዩኒቨርሲቲ ታዲያ ትምህርትን ብቻ ሳይሆን ከሰው ጋር ሊኖረው የሚገባውን ማህበራዊ ህይወትና ተግባቦትንም እያስተማረው እንደሆነ ይናገራል።
ዩኒቨርሲቲ እንደጠበቁት አይደለም። በጣም በጣም ይከብዳል። በተለይ አርክቴክቸር ትምህርት ስንማር ይሰጋል እንደጠበቅኩትም አይደለም። ብዙ ሰዓት እናነጋለን። አስተማሪዎቹም ስትሪክት የሆነ በጣም ዴድላይኖች፣ ሰዓቶች፣ ገደቦች የሰጡ እንሰራ ነበር እና ይሰጋል ትምህርትም እና የሚሰጠን የትምህርት ኮርሶቹ ከዚህ በፊት ከለመድናቸው ልጆች ስለሚሉ እንደ አዲስ ነው የተማርነው የነበረ እና ለየት ያለ ነገር ነው ኤክስፖርት ማየት የጀመርነው እና ከስድስት ተማሪዎች ጋር አንድ ደሆን ውስጥ ገብተን ነው የሚኖረው። የእነሱ ጸባይ ከሁሉም ጋር ተጫፍቶች ነው የሚኖሩ። በዛ ላይ ደግሞ ትምህርትም አለ እና ሁሉም ይደራረብ እና በደንብ ይፈትነናል እና ያን ፈተናን አርሰናል የሚሄዱ ይከብድ ነበር። ግን አራት አሁን ቆይተናል እስከ አንድ ወስ በደንብ አይቀናል። የንግግራችን ስኪላችን ችሎታችንን በደንብ የገመትን እንመጣለን፣ በደንብ እያስተካከልን እንመጣለን። የሰውን ጸባይ እየተረዳን ስንመጣ እዛ ዶርም ውስጥ በአንድ ጋር አብረው የሚያናገሩን ልጆች ብቻ ሳይሆን ለአስተማሪዎችም ጋር እንዴት እንደምንነጋገርና እንዴት እንደምንመልስ እየተማርንበት ይመጣል። በዛ ላይ ደግሞ ያው ዶርም ያው በአንድ ላይም ደግሞ መማሩን እንትን ችግራችንን እርስ በርስ ስለምንያይ ያው የምታናግሪ ሰው ደግሞ ደስ ይልሻል። ቀስ ቀስ እያለ እኛም እንደ ቤተሰብ እየሆኑ ትመጫለች።
አያና የሚሰራቸው ስራዎቹን ለቲሸርቶች፣ ለመጽሐፍ የውጭ ሽፋንነት መሸጡንም ይናገራል። እንደውም የመጀመሪያ ታብሌቴንም የገዛሁት በዚህ መልኩ ነው ይላል።
ብዙ ጊዜ ለብዙ ሰዓት ነው ተቀምጭ የሚጀምረው። እናቴ ራሱ አትወጣማ ታታቆሙ ስንስን ድምና ወጣማ ሚሳን ብላና ሁሉ ልጠፋፍት ግን ስሜት ውስጥ ገባና አላውቅም ሁሉ ምን ውስጥ እንዳለ ቁጭ ብዬ ስዕሉ እስከምጨርስ በቃ ሙሉ ሀሳቤ ስዕሉ ላይ ነው የሚለው እና አቴንሽን እንዳለ ነው የሚሰጠው ልብስ እና በጣም ደስ ስለሚለኝ እንዴት አድርጌ በሚሰራው እሱን ሳስብ ሳሰላስብ ስለሚል ጊዜ ሙሉ ይጠፋብኛል። አንዳንዴና ጠዋት ጀምር እስከ 10 ሰዓት ምናምን ቁጭ ብዬ እሱ ላይ ሊሆን ይችላል እስከምጨርስ እንደታይ እንዳሰብኩ እስከሚሆን ድረስ ጥሪ እሱ ላይ እስከምሽ ሚሳሲ ነው የሚለው እና አሁን እንደ መጽሐፍ ከበሮች ለመስራት ቲሸርትም አንዳንዴ ቲሸርት ዲዛይኖች አንዳንድ ጊዜ ደግሞ ሶሻል ሚዲያ ላይ የሚለቀቁ አይነት ስራዎችን በአንድ ላይ እሱን እሰራለሁ። በመሀል በመሀል ማግኛቸውን ብር ያደረግኩት ዲጂታል ላይ የሚሰሩት ስራዎች ታብሌት ይጠይቃል እና እሱን ታብሌት ለመግዛት ነበር በእጅ መጀመሪያ የሚፋርኩኝ ነበረው እና ወጪኔ ረሳግኝ በዛ ላይ እንዲሰጥ ጨምሮልኝ እሱን ገዛኝ። ከዛ በኋላ ግን ማገኝበት ጊዜ ወይ ጓደኞች ጋር የተዝናና አሳልፋለሁ። እንዲ አስቀምጬ ምንም የሚፈልግበት ጊዜ ያጠኝ ይጠቀማሉ። ብዙ ጊዜ
ያያና ስዕሎች ለካርቱን ገጸ ባህርያት የቀረቡ ንድፎች ናቸው። አሁን ላይ የራሱን ቀለም እየፈለገ መሆኑንም የሚናገሩ አያና ስራዬን ለማስተዋወቅ ማህበራዊ ሚዲያው ትልቅ መሳሪያ ሆኖኛልም ይላል።
መጀመሪያ ፌስቡክ ላይ ነበረ ብዙ ጊዜ ሼር እያደረኩ ፖስት ያደረኩ ጠቀመኝ ነበረ። ቀስ እያልኩ ደግሞ አዳዲስ የመጡት ሶሻል ሚዲያዎች ላይ ቴሌግራም፣ ኢንስታግራም ላይ እዛ ላይ በፖስት በማድረግ ነበር። እሱን በማድረግ ብዙ ሌላም ሰዓሊዎችን መተዋወቅ ችያለሁ። ልምድም በደንብ ከነሱ መማር ችያለሁ። የራሴን ስዕሎችን ደግሞ እዛ ማጋራበት ሌሎችን ስዕል ሳይ ይገፋፋኛል። ለምሳሌ አዲስ ከነሱ የምማርበትን ነገሮች ስናያለሁ። እኔም ደግሞ እዛ ላይ ምትጋጭ ላይ ስለቅ ሌሎች የሚያየት የማያቸው ደግሞ እኔ ይጠይቁኛል እንዴት እንደሰራሁት እና እርስ በርስ መማንጉ የምማማርበት ቦታ ያናል። በዛ ላይም ደግሞ የራሴ ስዕሎችን ዘራገጦች ላይ በማስቀመጥ እኔም እይታ ውስጥ እየገባኝ በስዕል ኢንዱስትሪ ውስጥ ደግሞ እኔም ደግሞ እንዴት እንደምቀጥል ነው ሌላ ሰዎች ደግሞ ሀሳባቸው የነገሩኝ ይህም ደግሞ ወደ ትልቅ ደረጃ ላይ እንድደርስ ያደርገኛል ማለት።
በቀጣይ ዓመት የስነ ህንጻ ተመራቂ የሆነው አያና ሲመረቅ ከስነ ህንጻው ጎን ለጎን ስዕሉንም የማስጌድ ህልም እንዳለ ይገልጻል። ከተጨማሪም የኮሚክ መጽሔቶችና የህጻናት የስዕል መለማመጃዎችን እንዲሁም ከንግድ መለዮ ወይም ከብራንዲንግ ጋር ተያያዥነት ያላቸው ስራዎችን የመስራት አላማና እቅድ እንዳለው አጫውቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻው ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።